ከፍተኛ ፍክክርና እልህ አስጨራሽ ትንቅንቅ የተካሄደበት የአሜሪካ ፕሬዝዳንታዊ ምርጫ ተጠናቆ የሪፐብሊካኑ ፕሬዝዳንታዊ እጩ ዶናልድ ትራምፕ 47ኛው የዩናይትድ ስቴትስ ፕሬዝዳንት እንደሚሆኑ አረጋግጠዋል። ይህን ተከትሎ ከተለያዩ የዓለም መሪዎች የእንኳን ደስ አለዎት መልእክት እየደረሳቸው ሲሆን ድምጻቸውን የሰጡ አሜሪካውያንም ውጤቱን ተከትሎ ፕሬዝዳንቱ ሊያከናውኗቸው ቃል በገቧቸው እቅዶች ዙሪያ አስተያየታቸውን እየሰጡ ነው። ሰላም ጤና ይስጥልኝ እንደምናመሻችሁ የተከበራችሁ አድማጮችና ተመልካቾቻችን ሳምንታዊ የጋቢና መሰናዷችን ጀመረ። በምሽቱ የዩናይትድ ስቴትስ ምርጫን በሚመለከተው ልዩ ዝግጅታችን ወጣቶች ዶናልድ ትራምፕ በስልጣን የሚቆዩበትን ቀጣዩን 4 አመታት እንዴት ይመለከቷቸዋል የሚለውን እንቃኛለን። ፕሮግራሙን በመምራት አብራችሁ የማመሻው ስመኝሽ የቆየ ነኝ። ኤልያስ አስማረ ከስቱዲዮ ያቀናብርልናል። በዘንድሮ የአሜሪካ ምርጫ ከተሳተፉ እድሜያቸው ከ18 እስከ 27 የሚገኙ ወጣቶች መካከል አብዛኞቹ ድምጻቸውን ለዶናልድ ትራምፕ መስጠታቸውን መረጃዎች ያመለክታሉ። ባለፈው ሳምንት ምርጫውን አስመልክተን አነጋግረናቸው ከነበሩት በዚህ የእድሜ ክልል ከሚገኙ ወጣት መራጮች አንዷ የሆነችው ያኤል ቢሻውን ኤደን ገረመው በድጋሚ አግኝታት የምርጫው በኋላ ስላለው ስሜቷ ጠይቃታለች። ምላሿን ተከታትለን እንመለሳለን። ያኤል ቢሻው ባላለሁ በአሁኑ ሰዓት በሜሪላንድ ዩኒቨርሲቲ የፖለቲካ ትንታኔ የማስተርስ ተማሪ ነኝ። የምኖረው ሲልቨር ስፕሪንግ ሜሪላንድ ውስጥ ነው።
አመሰግናለሁ ያኤል። እንግዲህ ባለፈው ሳምንት ምርጫ ከመምረጣችሁ በፊት ተገናኝተን አውርተን ነበር ስለ ምርጫው ስለነበራችሁ ስሜት። አሁን ደግሞ ከምርጫው በኋላ ስላለሽ ስሜትና አስተያየት ለመጠየቅ ነው የተገናኘነውና የምርጫውን ውጤት እንዴት አገኘሽው?
የሆነውን ጠብቄው ነበር መሰለኝ፣ ብዙም አልተደናገጥኩም። በሜሪላንድ የሚኖሩ ሰዎች በተለይ ዲሲ፣ ሜሪላንድ እና ቨርጂኒያ አካባቢዎች ሁሌም ሰማያዊ ዲሞክራት ደጋፊ አካባቢ ናቸው ብዬ አስባለሁ። ስለዚህ ብዙዎቻችን ካማላ እንደምታሸንፍ ባይሆንም እንኳን ልዩነታቸው ቅርብ እንደሚሆን ተንብየናል። ሆኖም በምርጫው ምሽት ካማላ እንዳላሸነፈችም ሆነ እንደተጠበቀው የምርጫው ውጤቷ የተቀራረበ ለመሆኑን አይተናል። እናም ያ ሁኔታ ትንሽ አስደንጋጭ ነበር። በተለይ የህግ መወሰኛ ምክር ቤቱን አብላጫ ስንመለከት ይሄንን እንረዳለን። እነዚህ ነገሮች በዋናነት ቀይ ሆናሉ ተብሎ ማን ይገምታል? ይህ እንግዲህ እንደሚመስለኝ ወደፊት በትውልዶች መጠናት ያለበት በጣም አጓጊ ጉዳይ ነው።
ከምርጫውስ በኋላ እስቲ ያለሽን ተስፋ እንዲሁም ደግሞ ስጋትም ካለሽ ስጋትሽን ደግሞ ጨምረሽ ብታጋሪኝ።
I think that just based on Trump's last presidency
እኔ እንደማስበው ከባለፈው የትራምፕ የፕሬዝዳንትነት ወቅት በመነሳት ሀገሪቱ በከፍተኛ ሁኔታ ተከፋፍላ ነበር። ስለዚህ በዚህኛው ፕሬዝዳንትነት ዘመናቸው ተስፋ የማደርገው ነገር በሰዎች መካከል ያለው መለያየት ያን ያክል ጠንካራ እንዳይሆንና ሰዎች በእውነቱ አንድ ላይ ሆነው የተቻላቸውን ማድረግ እንዲችሉ ነው። አሁን ከፋፋይ ፖሊሶች ፊት ለፊት ቀርበዋል። ብዙ ሰዎች ስለ ጽንስ ማቋረጥ መብትና ስለ ትምህርት መብቶች ይጨነቃሉ። ስለዚህ ሰዎች በሚኖሩባቸው ግዛቶች ውስጥ መምረጥ ብቻ ሳይሆን የማይፈልጓቸውን ሐሳቦችን መቃወም ይኖርባቸዋል። በአሜሪካ ፖለቲካ ውስጥ የበለጠ ተሳታፊም መሆን ይኖርባቸዋል። ለአሜሪካ ሕዝብ ተስፋ የማደርገው ይህንን ነው። በዛ መስመር ላይ ባሉ አንዳንድ ፍርሃቶች የተነሳ የበለጠ እንዳይከፋፈል ሰጋለሁ። ከምርጫው በኋላ እንኳን ሰዎች እርስ በርሳቸው እንዴት ምላሽ እንደሚሰጣጡና ብዙ ክፍፍል መኖሩን አይተናል። ሰዎች በአሁኑ ሰዓት በኢንተርኔት ላይ የሚነጋገሩበት መንገድ በጣም አስፈሪ ነው። እናም አንድነትና ጥንካሬ ኖሮን እንደምንረዳዳና እንደማንከፋፈል ተስፋ አደርጋለሁ።
As a political analytics student, how do you think young people could engage?
የፖለቲካ ሳይንስ ተማሪ እንደመሆንሽ ወጣቶች በዚህ ወቅት ምን አይነት የፖለቲካ ተሳትፎ ማድረግ ይችላሉ?
I think so something interesting that has come up this election is they talk a lot about Gen Z voters, how a lot
በዚህ ምርጫ አንድ በጣም የሚገርመው ነገር Gen Z የተሰኙት እድሜያቸው 18 እስከ 27 የሚገኙ መራጮች ጉዳይ ብዙ መነሳቱ ነው። ወሬዎቹም Gen Zዎች በትክክል ትራምፕን መምረጣቸውን ነው። ስለዚህ እንዴት በተለይ Gen Z ወንዶች ትራምፕን መረጡ? ይህን መረዳት የሚያስፈልግ ይመስለኛል። ጄንዚ መራጮች ለትራምፕ ወይም ለሶስተኛው ወገን ድምጽ ለመስጠት ይወሰኑት ወይም ጨርሶ ላለመምረጥ ይወሰኑት ለምንድን ነው የሚለውን ማየትና መነጋገር አስፈልጊ ነው። ቀደም ብዬ እንዳልኩት ግልጽ ውይይት በጣም አስፈልጊ ነው። ግን በጣም ከባድ ሊሆን እንደሚችልም ተረድቻለሁ። አሁንም ቢሆን ስለ ሁኔታው እርስ በርስ መነጋገር ብቻ ሳይሆን በፖለቲካው ውስጥ የበለጠ ለመሳተፍ እድሉ አለ ብያስባለሁ። ከዚህ ምርጫ በኋላ የተለያዩ ፖሊሲዎች አደጋ ላይ ሊወድቁ ይችላሉ። እናም ፕሬዝዳንቱንም ሆነ ፓርቲያቸውን መቃወም ሳይሆን ከኛ ጋር የማይስማሙ ፖሊሲዎችን ነው መቃወም ያለብን። ወይም የማንስማማባቸውን ፖሊሲዎች መደገፍና ማህበረሰብን አጠናክሮ መገንባት አስፈልጊ ነው ብያስባለሁ።
Thank you, Yael. Thank you for...
Yael Bishaw, Kamerka Dimsigala Nabbarish Kuita. Echikam Sekkenallo.
Thank you.
Anim Bettama Sekkenallo. አስተያየቷን ያጋራችንን ወጣት ያኤል ቢሻውን እናመሰግናለን። በዓለም ዙሪያ ከፍተኛ ትኩረትን ስቦ የከረመው የአሜሪካ ምርጫ ውጤት የሀገር ውስጥ ፖለቲካና ዓለም አቀፍ ጉዳዮች ላይ ምን አንድምታ ይኖረዋል ስል የዲሞክራሲና የሪፐብሊካን ደጋፊ የሆኑ የፖለቲካ ምሁራንንም አነጋግሬያለሁ። ቀጣዩስ ነው። የሪፐብሊካኑ ፕሬዝዳንታዊ እጩና የቀድሞው የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ በዘንድሮ የአሜሪካ ምርጫ ከፍተኛ ፉክክር ከተደረገባቸውና አጠቃላይ ውጤቱን ሊወስኑ እንደሚችሉ ይጠበቁ ከነበሩ 7 ግዛቶች ውስጥ ሰሜን ካሮላይናን፣ ጆርጂያንና ፔንሲልቬኒያን ድል ማድረጋቸው የተረጋገጠው ድምጽ መሰጠት ካቆመ በኋላ ባሉት ጥቂት ሰዓታት ውስጥ ነው። በእነዚህና በሌሎች ግዛቶች ውጤት የበላይነት ይዘው ሲመሩ ያመሹት ትራምፕ በአሶሴትድ ፕሬስ በያመሰረት በአጠቃላይ ማግኘት ከሚጠበቅባቸው 270 በላይ የ277 መራጮችን ድምጽ በማግኘት በሰፊ ልዩነት ነው ተፎካካሪያቸውን የዲሞክራት ፕሬዝዳንታዊ እጩና ምክትል ፕሬዝዳንት ካማላ ሃሪስን ያሸነፉት። ይህ ውጤት በደጋፊዎቻቸው ዘንድ የሚጠበቅ የነበረ ቢሆንም ለሃሪስ ደጋፊዎች ግን አስደንጋጭ ነበር። ዩናይትድ ስቴትስ በሚገኘው የሞርጋን ስቴት ዩኒቨርሲቲ የፖለቲካ ሳይንስ መምህር የሆኑት ፕሮፌሰር ጌታቸው መታፈሪያ ዶናልድ ትራምፕ ያልተጠበቀ ሲሉ የገለጹትን ድል እንዴት ሊያገኙ እንደቻሉ ያስረዳሉ።
ሃሪስ ካምላ ሃሪስ ትልልቆቹ ነገሮች ነበር የምትናገረው። ህዝቡ ግን በብዛት ሰራተኛው ክፍል ለምሳሌ ስፓኒሾቹ እየተሰደባቸው ለሱ መረጡት። ወደ 45% ለሱ መረጡት። ምክንያቱም የነሱ ዋናው ዓላማ የዚህ የውጭ አገር ፖሊሲ ትልቅ ነገሮቹ ሳይሆን የዕለት ዕለት የዳቦ ጥያቄ ነው። አሁን በግሮሰሪስ እንትን ሱቅ ሲከድ ዳቦ ዋጋ ንሯል፣ የቤት ኪራይ ዋጋ ንሯል፣ ያውም አይገኝም፣ ቤቶች አይገኙም። እና ያ ነው እንግዲህ የቀን ተቀን ኑሮው በዛ ላይ ስለሚያተኩሩ ያንን ነው የሚያዩት። ያንን ነው እንግዲህ አሁን እሱ ብዙዎቹ ሰዎች እንዲመርጡት በተለይ ሰራተኛው ክፍል እንዲመርጠው ያደረገው።
የትራምፕ ማሸነፍ የሪፐብሊካን ፓርቲ ደጋፊና የዓለም አቀፍ ግንኙነትና የፖለቲካ ሳይንስ ምሩቅ ለሆነችው ቤቲ ታፈሰ ግን የሚያስገርም አልነበረም። ለዚህ ድል ያበቋቸው ደግሞ ታማኝ ደጋፊዎቻቸውና ደካማ የነበረው የባይደንና የሃሪስ አስተዳደር ነው ትላለች።
ውስጥ ያለ በጣም እሱን የሚከተሉ ሰዎችና ወደ ሌላ ሪፐብሊካን ፓርቲው እንግዲህ ወደ ሁለት ተከፍሏል። የዶናልድ ትራምፕ ሪፐብሊካን ፓርቲ በጣም ከድሮ ከጥንታዊ ሪፐብሊካን ፓርቲ የተለየ ነውና በዛ በኩል የሚገርም ነበር። አዲስ አይነት አስተያየት፣ አዲስ አይነት አነጋገር፣ ስርዓቱ ራሱ በፖለቲካል ስርዓቱ ራሱ በጣም የተለየና አዲስ ስለነበር የሚገርም ነበር። ከዛም አልፎ ግን የጆ ባይደን ፕሬዚደንሲ በጣም ደካማና በህዝቡ በጣም ያልተደገፈ የሆነው ምክንያት ኢኮኖሚ በጣም ተጎድቶ ነበር። እዚህ ሀገር ዓለም ዙሪያ ደግሞ አሜሪካ የገባችበት በውጭ ጉዳይ ድርጊቶች እንዳለ በጣም ተቃውሞ የበዛበት እንደሆነ ግስ ሁሉም ሰው ያውቃል። ይህንን በእስራኤል እና በፓለስታይን ወይም የጋዛ ያለው ጦርነት አፍሪካ ሀገሮች እንዳለ በብዙ ጉዳይ ላይ እየተወቀሱ በነበረበት ሚድል ኢስት ላይ የተፈጸመው ራሽያ እና ዩክሬን ይሄ ሁሉ ነገር አንፖፑላር አርጎታል ጆ ባይደንን ማለት ነው።
ትራምፕ በምርጫ ቅስቀሳቸው ወቅት ቢመረጡ በኢኮኖሚ፣ በትምህርት፣ በስደትና ዓለም አቀፍ ግንኙነቶች ዙሪያ በርካታ ለውጦችን እንደሚያመጡ ቃል ገብተዋል። የነዚህ ለውጦች ተፈጻሚነትና ሊኖራቸው የሚችለው ተጽዕኖም በርካታ ክርክሮች አስነስተዋል። ፕሮፌሰር ጌታቸው እነዚህ ለውጦች የሲቪሎችን መብት እንደሚያፈኑና ፕሬዝዳንታዊ ስልጣንን እንደሚያሰፉ በመግለጽ ስጋታቸውን ያጋራሉ።
በመጨም በመጀመሪያው ቀን መስራ ቤት እንደገባው ዋይት ሃውስ እንደገባው እነዚህ የሚጠሉኝ ጣላቶችን ጋዜጠኞቹን ተቃዋሚዎቹን እነሱ ላይ ነው ማሳስራቸው ይል ነበር። በዛ ላይ ደግሞ ይሄ ፕሮጀክት 25 የሚባል እኔ የለውበትም ይላል። ግን የሱስ ሆይ ናቸው ይጻፉት። ለምሳሌ አንዳንድ አስጊ ነገሮች ትምህርት ሚኒስቴርን እዘጋለው ይላል። በውጭ ጉዳይ እንደዚሁ ደግሞ አስፈሪ ነገሮች ይሰራለው ይላልና ያንን የተናገረውን አስፈሪ የሆኑትን ስራ ላይ የሚያውል ጣላቶቹን ያባረረ እንትን የሚያሳስር ያ ነገር ይኖራል ብዬ አምናለሁ። በዛ ላይ ደግሞ እፎይታም ያገኛል። ምክንያቱም በወንጀል የሚፈለግ ሰው ነው ይህ ሰውዬ። ከዋይት ሃውስ ከገባ በኋላ ያ ሁሉ አለቀለት። በወንጀል አይፈለግም።
በዚህ ዙሪያ የተለየ አመለካከት ያላት ቤቲ በተለይ በትምህርትና ጾታዊ ትምህርትን በተመለከተ የባይደን አስተዳደር የማህበረሰቡን አብሮነት የሸረሸሩ ፖሊሲዎች ያለቻቸውን ትራምፕ እንደሚቀለብሱ ትጠብቃለች። ነገር ግን ሌላም ተስፋ መታረገው ነገር አላት።
ተስፋዬ ልንገርሽ የማልፈልገውም ነገሮች ደግሞ አሉ። አንድ ነገር አሁን ዶናልድ ትራምፕን ወይም ሪፐብሊካኖችን በጠቅላላ ሰፖርት የተደረጉት ምክንያት ኦልሬዲ ተናግሬያለሁ። ግን እቺን ሀገር እና የህዝቡን መከፋፈል በስድብ ወይም በዚህ ሳይድ ያሉትን አሜሪካኖች እንደዚህ አልደግፍም አይነት እንደዚህ አይነት የመግፋት አይነት ንግግር በካምፔን ውስጥ አይተናል በሁለቱም ሳይድ። ይሄን ነገር ቢቆምና አገሪቷን አንድ ለማድረግና ሰውን ለማስማማት በሞር ፖዚቲቭ የሆነ ዩናይት የሚያደርግ እንትን መልእክቶች ቢጀምር ለአገሪቷም ለውጭም ለሁሉም ነገር የሚጠቅም ይመስለኛል።
ትራምፕ በመጪው ጥር ወር ላይ ቃለ መሐላ ፈጽመው ስልጣን ሲረከቡ አስቸጋሪና ፈታኝ ሁኔታዎችም ሊገጥሟቸው እንደሚችሉ ምሁራን ይስማሙበታል። ከነዚህ አንዱ የውጭ ጉዳዮችን የተመለከቱ ችግሮች ሲሆኑ በተለይ በዩክሬንና ሩሲያ እንዲሁም በመካከለኛው ምስራቅ የሚካሄዱ ጦርነቶች አጀንዳ እንደሚሆኑ ይጠብቃሉ።
በጣም አክራሪ የሆነ አቅጣጫ የሚከተለው ለምሳሌ ፑቲን ይደግፋል። ፑቲን ዩክሬን መውረር ይደግፋል። እንዲያውም ባይደን አላስፈላጊ የሆነ ገንዘብ ለዩክሬን እየሰጠ ነው፣ ያ መሆን የለበትም ይላል። ሁለተኛው ደግሞ በእስራኤልና በሐማስ በህዝቡላ መካከል ያለውን ጦርነት መጀመሪያ ላይ አሁን ይመስለኛል ፕሬዝዳንት ፕራይም ሚኒስተር ነታንያሁ ነው እንኳን ደስ ያለ ያለው። ምክንያቱም ነታንያሁ ይደግፋል። ስለዚህ መካከለኛው ምስራቅ ውስጥ በጣም የሰብአዊ መብቶች መጣስን እነዚህ ሁሉ የሚያደርጉ አምባገነኖችን አይዟቸው የሚል ነው። ብዙ ነገር ስጋትም አለ። አውሮፓውን ስጋት አላቸው። ምክንያቱም ባለፈው ጊዜ ከኔቶ አወጣታ አሜሪካንን አሁን ያወጣታል። ብዙ ነገሮችን የሚያደርግ ይመስለኛል።
አይ በእስራኤልና በተለይ በእስራኤልና በዩኖ ሚድል ኢስት ውስጥ ያለው ጉዳይ ላይ ከኢራን ጋር ያለው እንትን አሁን ባለበት ጊዜ በየመን በኩል ያለ ብዙ ጉዳዮች እንግዲህ እሳት እየያዙ ነው እዚህም እዛም። እና አንፎርቹኔትሊ እንግዲህ የሚገባበት ሲቹዌሽን ከባድ ነው። ስለዚህ በጣም በደለኬት መንገድ ማለት በቀስታና በጣም በመጠንቀቅ ነው ይሄ ነገሮች አንድል መደረግ ያለባቸው በዚህ ጊዜና ከሱ ኋላ ያሉት ሰዎች ብቻ ሳይሆኑ ማለት ሪፐብሊካኖቹ እሱን የሚደግፉትም እሱ ካቢኔ ውስጥ ያዘጋጃቸው ሰዎች ሳይሆኑ ዴሞክራቶቹ ኮንግረስ ውስጥ ያሉት ከዚህ ሰው የቂም ከመያያዝ ይልቅ አብረው ካልሰሩ ለስራ ሁሉ ከባድ ነው የሚሆነው።
ትራምፕ ረቡዕ ማለዳ ላይ ፍሎሪዳ ውስጥ ለደጋፊዎቻቸው ባደረጉት ንግግር ድንበሮችንና ሌሎች ጉዳዮችንም እንደሚያስተካክሉ ቃል ገብተዋል። ጠንካራ አስተማማኝና የበለጸገች አሜሪካን ለህዝብ ለማቅረብ እንደሚሰሩም አመልክተዋል። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። በ7ኛ የአሜሪካ ፕሬዝዳንት ሆነው የተመረጡት ትራምፕ በምርጫ ዘመቻቸው ወቅት በህገወጥ መንገድ ወደ አሜሪካ የገቡትንና የሚገቡትን በሚመለከት ተናግረዋል። የፖሊሲያቸው ግን አፍሪካዊ ወጣቶች ላይ ከፍተኛ ተጽዕኖ እንደሚኖረው የአፍሪካ አሜሪካ ኢንስቲትዩት ፕሬዝዳንት የሆኑት ዶክተር ታዲዮስ በላይ ይናገራሉ። ዶክተር ታዲዮስ የምሽቱ የጋቢና እንግዳችን ናቸው። አስማማዋየ ነው። ትራምፕ በስደተኞች በኢኮኖሚና ሌሎች ጉዳዮች ላይ በሚኖራቸው ፖሊሲዎች በወጣቶች ላይ ስለሚያደርሱት ተጽዕኖ አነጋግሯቸዋል።
የተደበላለቀ ስሜት ነው የተሰማኝ። ለምን የተደበላለቀ ምንህ? አንደኛ ያሳለፍናቸው ያለፉት 3 አመት ተኩል ወይም 4 አመታት ትንሽ አስቸጋሪዎች ነበሩ። እዚህ ሀገር ውስጥም ከሀገር ውጭም ባለ ሁኔታ ፈታኝ ጊዜዎች ነበሩ እንደ ሀገርም ነው። ከዚያ ባሻገር ደግሞ ተስፋ ደግሞ ነው ብለን የምናስበው ምናልባት አሁን የሚመጣው የትራምፕ አድሚኒስትሬሽን እነዚህ አስቸጋሪ ጊዜያቶችን የምናልፍበት ምናልባት የተሻለ ፖሊሲ በኢኮኖሚ አካባቢ በኢኮኖሚ ዙሪያ በፎሬን ፖሊሲ አካባቢ የተለየ ነገር ይመጣል የሚል ተስፋ አይነት ነገር ነው። የተደበላለቀ ነው የኔ ስሜት።
ፕሬዚዳንት ትራምፕ በምርጫ ቅስቀሳቸው ወቅት ትኩረት ተሰጧቸው ጉዳዮች መካከል አንዱ የስደተኞች ፖሊሲን የተመለከተ ነው። ይህ ጉዳይ 47ኛው የአሜሪካ ፕሬዚዳንት ሆኖ ከተመረጡ በኋላም ትኩረት የተሰጠ ሆኖ ቀጥሏል። ፕሬዚዳንት ትራምፕ ምርጫውን ማሸነፋቸውን በገለጹበት ንግግራቸውም የድንበር ደህንነት ጉዳይ ቅድሚያ የሚሰጡት መሆኑን አረጋግጠዋል።
ድንበሩን መዝጋት አለብን። ሰዎች ወደ ሀገራችን እንዲገቡ እንፈቅዳለን። ሰዎች ተመልሰው ወደ ሀገራችን እንዲመጡ እንፈልጋለን። ነገር ግን ተመልሰው ሲመጡ የሚገቡት በህጋዊ መንገድ መሆን አለበት።
የዌስት አፍሪካ ኢንስቲትዩት ፕሬዝዳንት የሆኑት ዶክተር ታዲዮስ በላይ በበኩላቸው ይህ ፖሊሲ አፍሪካዊ ወጣቶች ላይ ከፍተኛ ተጽዕኖ እንደሚኖረው ይናገራሉ።
ስደተኝነትን በሚመለከት ወይም ደግሞ የስደተኝነት ፖሊሲን በሚመለከት የሚመጣው አድሚኒስትሬሽን እዚህ በጣም የከፋ ነገር ይዞ እንደሚመጣ ከአሁኑ በግልጽ ተነግሮናል። በተለያዩ የካምፔን ሲደረግ ፕሬዚደንት ትራምፕም የእሳቸውም ደጋፊዎች በተለያየ መልኩ አመጣጣቸው እጅግ በጣም የሚያስፈራ የሚመስል ነገር ነው። ይሄን ደግሞ ከንግግራቸውም ብቻም ሳይሆን በፕሬዚደንትነት ዘመናቸው ያየነው ጉዳይ ነው። ይህን እንግዲህ እንዳልኩ ከፖሊሲ አንጻር መገምገም ይቻላል። ለምሳሌ ያህል የተለያዩ የኛን ማህበረሰብ የኢትዮጵያኖችንም ኤርትራያኖችንም የተቀረውንም የአፍሪካን ስደተኞች በተለይ ደግሞ ወጣት እንግዲህ ያው እየተሰደደ የሚመጣ ወደዚህ ሀገር አብዛኛው ከ70% በላይ ያለው ወጣት የሆነ የስራ በስራ እድሜ ላይ ያለ ወጣት ነው ወደዚህ ሀገር እየተሰደደ የመጣው እና በከፍተኛ ሁኔታ እነኚህ ፖሊሲዎች ሲያጠቁ የነበሩት ወጣቶችን ነው። ፕሬዚደንት ትራምፕም በፕሬዚደንትነት ዘመናቸው ሲያወጧቸው ከነበሩት ህግጋቶች ወይም ደግሞ የስደተኝነት ፖሊሲዎች መካከል የተወሰኑትን ብናይ ለምሳሌ ሪሜን ኢን ሜክሲኮ የሚባል ፖሊሲ ነበራቸው። ወይም ደግሞ ስደተኞች ወደ አሜሪካን ሀገር እንዳይገቡ እዛው የህግ ፕሮሰሳቸውን ጨርሰው በዛው ወደ ሀገር እዛው ሜክሲኮ ውስጥ እንዲኖሩ ወይም ደግሞ ከዛ የሚወጡበትን መንገድ ከሜክሲኮ መንግስት ጋር ውል ተዋውለው ነበር። እሱ አንድ በጣም አስቸጋሪ ፖሊሲ ነበር። እኔም በተደጋጋሚ መላለስ ነበር ያኔ ለ4 አመታት የህግ አገልግሎት ለመስጠት በተለይ ከአፍሪካ ሀገሮች የሚመጡትን ወጣቶች ነበር ሳገኝ የነበረው። ከ95-96% በላይ ያሉት ወጣቶች ነበሩ በዚህ በዩኤስ ሜክሲኮ ቦርደር ውስጥ ወይም ደግሞ በቦርደሩ እየገቡ የነበሩት ወይም እዛ ቦርደር ውስጥ እንዳይገቡ የተከለከሉት። ስለዚህ አንደኛው ፖሊሲ እሱ ነው። ሌላው የትራቭል ባን የሚባል ነው ወይም ደግሞ የጉዞ ክልከላ የሙስሊም ባን እንዲህ አይነት ነገሮች ነበሩ። ታይትል 42 የሚባል ነበሩ። እነኚህ ሁሉ ስደተኞችን ታርጌት ያደረገ በተለይ ደግሞ አፍሪካውያኖችን ታርጌት ያደረገ ነበር። ስለ ሙስሊም ባን ስናወራ አብዛኞቹ በሙስሊም ባን ወይም ደግሞ በትራቭል ባን ውስጥ ከነበሩት ሀገሮች ውስጥ እንደ ሱዳን እንደ ሶማሊያ አይነት ሀገሮች በዚህ ክልከላ ውስጥ ነበሩ። ስለዚህ የተጎዳ የኛ ማህበረሰብ ነው። ስለዚህ ከፖሊሲ ከዚህ ከስደተኝነት ፖሊሲ ጋር በተገናኘ የከፋ ነው እንጂ የተሻለ ነገር ሊመጣ አይችልም።
የአሜሪካ ድምጽ ከምርጫው በፊት አነጋግሯቸው የነበሩት በሜሪላንድ ግዛት ሪፐብሊካን ፓርቲን ወክለው ለሕግ መወሰኛው ምክር ቤት ተወዳድረው የነበሩት ላቫን የማነስዩም ግን ያለፉት 4 ዓመታት ከ6-15 ሚሊዮን የሚሆኑ ስደተኞች ወደ አሜሪካ በሕገ ወጥ መንገድ መግባታቸውን በመግለጽ የፕሬዚዳንት ትራምፕን ፖሊሲ ደግፈው ይከራከራሉ።
ዴሞክራት 2021 ወደ ስልጣን ሲመጡ የመጀመሪያ ነገር ያረጉት ጆ ባይደን እና ካማላ ሃሪስ ትራምፕ አስቀምጦት የነበረ የቦርደር ህጎች ነው ያፈረሱት። በዛ ምክንያት ቦርደሩ ክፍት ሆነ ማለት ነው። ቦርደሩ ክፍት ሲሆን ደግሞ ከስድስት እስከ 15 ሚሊዮን ሰው በአራት ዓመት ውስጥ ገባ ማለት ነው። ይሄ በማንኛውም ሀገር የማይሆን ቁጥር ነው። እንደዚህ አይነት ማንኛውም ሲስተም አብዞርብ ማድረግ አይችልም። አሁን ትልቅ ችግር ፈጠረ ማለት ነው።
አዲሱ የዶናልድ ትራምፕ አስተዳደር የፖሊሲ ለውጥ የተገበረባቸዋል ተብለው ከሚጠበቁ ጉዳዮች መካከል አንዱ የአገሪቱ ኢኮኖሚ ነው። ዶክተር ታዲዮስ የትራምፕ ኢኮኖሚክ ፖሊሲ ሊከተላቸው ስለሚችሉ ሁኔታዎች እንዲያስረዳሉ።
የስራ ማጣት፣ ከፍተኛ የሆነ የኑሮ ውድነት፣ እሱን ደግሞ በተለያየ መልኩ ልትመነዝሮ ትችላለ። የቤቱን ዋጋ ልትነግረው ትችላለ። በየቀኑ የምንመገባቸው ምግቦች ዋጋ ሊሆን ይችላል። አንድ ግሮሰሪ ስቶር ገብተህ የምታየውን የዋጋ ልዩነት የዋጋ ንረትን አይተነዋል ላለፉት 3 ዓመት 4 ዓመታት። እሱ እንግዲህ ራሱ ነው የቻለ የፖሊሲ ችግርም ሊሆን ይችላል። ፕላስ ደግሞ ፓንደሚክንም ተከትሎ እሱም ተከትሎ የመጣም ችግር ሊሆን ይችላል። ስለዚህ አሁን አንደኛው ተስፋ እሱ ነው። እነ ትራምፕ ወይም ደግሞ የትራምፕ አድሚኒስትሬሽን ሲመጣ የተሻለ ፖሊሲ ይዘው ይመጣሉ፣ የተሻለ ኢኮኖሚ ፖሊሲ ይዘው ይመጣሉ። አሜሪካኖች ከዚህ በፊት ያዩትን የዋጋ ንረት እናወርዳለን፣ የኢንትረስት ሬት እናወርዳለን፣ ከፍተኛ የሆነ የስራ መነቃቃት የስራ ፈጠራ እናግዛለን የሚል ሁኔታ ነው ይዘው ይመጡ። ከዚህ ጋር ግን ተያይዞ የዚህ አሜሪካ ውስጥ ያለውን የኢኮኖሚ ሁኔታን ብቻም ሳይሆን አፍሪካ ውስጥም ራሱ ይሄ የእነሱ መምጣት ለአፍሪካ ይዞ የሚመጣው ጠንካራ ጎን ምንድን ነው፣ ጉዳት ምንድን ነው የሚለውንም ነገር መመልከት ጥሩ ይመስለኛል። እንደገና ይህንንም ከፖሊሲ አንጻር ማየት መገምገም ጥሩ ነው። አጓን እንመልከት። አጓን አሁን ብዙ ጊዜ ትራምፕ የአፍሪካን ሀገሮች የሚያዩባቸው አንግሎች በጣም የተሳሳቱ እንደሆነ ላለፉት 4 ዓመታት በስልጣን በነበረባቸው ጊዜ ውስጥ አይተናል። ምናልባት አሁን ይሄ አጓ የሚሰረስ ከሆነ እንግዲህ በአጓ የኢትዮጵያን በለው የተለያዩ የአፍሪካ ሀገሮች ወጣቶች ናቸው ተጠቃሚዎች። በማኒፋክቸሪንግ ኢንዱስትሪ ውስጥ የሚሰሩ ሀገራችን ውስጥ የምናስታውሳለን ብዙ ወጣቶች ናቸው በዛ የስራ እድል አግኝተው የነበሩት። እና ለምሳሌ ኢትዮጵያ እዚህ አጓ ውስጥ አለመኖሯ ወይም ደግሞ የአጓ አግሪመንት ውስጥ መሰረዟ ከፍተኛ የሆነ ስራ አጥነት ኢትዮጵያ ውስጥ አምጥቷል፣ ሌሎችም የአፍሪካ ሀገሮች ውስጥ። ስለዚህ ከትሬድ ጋር ከዚህ ከኮመርስ ግንኙነት ጋር በተገናኘ ያለው የሆነ የራሱ የሆነ ኢምፓክት ይኖረዋል። ከታሪፍ ጋር ደግሞ ሌላውን ማንሳት እንችላለን። ከፍተኛ የሆነ ታሪፍ እናስቀምጣለን ከውጭ ሀገር የሚመጡትን። እንግዲህ የአሜሪካ ፖሊሲ ትራምፕ ፖሊሲ አሜሪካ ፈርስት ፖሊሲ ነው። የሚመረተው ምርት በአሜሪካኖች ነው፣ በአሜሪካ ፋክተሪዎች ነው መመረት ያለበት ነው የሚሉት። ከውጭ የሚመጣውን ከፍተኛ ታሪፍ በማስቀመጥ ከፍተኛ ታክስ በማስቀመጥ እንዳይመጡ ዲስከሬጅ ማድረግ ወይም ደግሞ እንዳይገቡ መከልከል ነው። ያለ እንግዲህ ማለት እንደ አጓ አይነት አግሪመንቶችን ከፍተኛ የሆነ የስራ እድል በተለያዩ የአፍሪካ ሀገሮች የፈጠረ አግሪመንት ነው። ይህን እነሱንም ሁሉ መከልከል ማለት ነው። ስለዚህ ኢንተርፕሪነርሺፕን፣ ኮመርስን ወይም ደግሞ ንግድን በከፍተኛ ሁኔታ ሊጎዳ ይችላል ማለት ነው። ስለዚህ እሱንም እዚህ ሀገር ውስጥ ያለውን የእኛን ኮሚኒቲ በተወሰነ መልኩ ሽፍት የማድረግ ሁኔታ ቢኖርም ነገር ግን ከአፍሪካ
ዶክተር ታዲዮስ በመጪው 4 ዓመታት ውስጥ በተለይ ትውልደ ኢትዮጵያን በሚመለከቱ የስደተኞችና የውጭ ጉዳይ ፖሊሲዎች ተሰሚነትን ለማግኘትና የድርሻቸውን ለማዋጣት ወጣቶች በየደረጃው ከሚገኙ ተቋማትና ግለሰቦች ጋር በቅርበት የመስራት ባህልን ሊያዳብሩ እንደሚገባም የማጠቃለያ ሀሳባቸውን ሰጥተዋል። ለአሜሪካ ድምፅ አስማማየ ነው፣ ዋሽንግተን ዲሲ።
የጋቢና ልዩ የአሜሪካ ምርጫ መሰናዷችንን ወደ ማጠቃለሉ ተቃርበናል። ከመሰናበታችን በፊት ግን አሜሪካውያን 47ኛ ፕሬዝዳንታቸው አርገው የመረጧቸው የሪፐብሊካን ፓርቲ እጩ ፕሬዝዳንት ዶናልድ ትራምፕ ማናቸው የሚለውን በተከታዩ ዘገባችን እናስቃኛችሁ።
The Fox News decision desk can now project that former Vice President Joe Biden
has been elected President of the United States.
በአሜሪካ የሚገኙ የቴሌቪዥን ጣቢያዎች ያለፈው ምርጫ በጆ ባይደን አሸናፊነት መጠናቀቁን ሲያበስሩ ነበር የሰማነው። ምርጫው በዚሁ ማብቃት ነበረበት። ነገር ግን በምርጫው መጨረሻ 45ኛው የአሜሪካ ፕሬዝዳንት ዶናልድ ትራምፕ መሸነፋቸውን ለመቀበል ዝግጁ አልነበሩም።
ህጋዊ ድምጾችን ብትቆጥሩ በቀላሉ አሸናፊ ነኝ። ህጋዊ ያልሆኑ ድምጾች በመቁጠር ምርጫው ሊሰርቁን መሞከር ይችላሉ።
በእንደ አውሮፓ አቆጣጠር ጥር 6 2001 የአሜሪካ ኮንግረስ አዲስ የተመረጡትን ፕሬዝዳንት የማጽደቁን ሂደት እንዲያስቆሙ ትራምፕ ደጋፊዎቻቸውን አነሳሱ።
ጠንክረን እንፋለማለን። የማትፋለሙ ከሆነ ሀገር አይኖራችሁም።
ውጤቱ በአሜሪካ ከዚህ ቀደም ታስቦ የማያውቅ ነበር። ትራምፕ ለሁለተኛ ጊዜ በኮንግረስ ተከሰሱ። ሁኔታው ምንም ነገር አይሆንም ሲባሉ የመቀበል ልምድ ለሌላቸው ትራምፕ እንግዳው ነው አልታየም። ረስ ቢዩትነር እና ሱዛን ክሬግ የኒውዮርክ ታይምስ የምርመራ ጋዜጠኞች ናቸው። ላኪ ሉዘር የተሰኘና ትራምፕ ራሳቸውን ቢሊዮነር ያደረጉበትን መንገድ የሚተች መጽሐፍ አሳትመዋል። በቅድሚያ ረስ ቢዩትነር።
I think what you see is somebody
በራሳቸው ማስተዋል ትልቅ መተማመን ያላቸው ግለሰብ ናቸው።
ትራምፕ የባለሙያ ምክር እንደማይቀበሉም ራስ ያስረዳሉ።
He has not since the early 80s really trusted
ከ80ዎቹ ጀምሮ በማንኛውም ጉዳይ ላይ ልዩ ልምድና እውቀት ያላቸውን ሰዎች አያምኑም። ባለሙያዎች የሚያቀርቡትን ሐሳብ ተተው እርሳቸው በሚፈልጉት መንገድ እንዲሰራ ያደርጋሉ።
የትራምፕ ንጻዎች ስማቸውን በትልቁና በወርቃማ ቀለም የሚያሳዩ ናቸው። ይህም ራሳቸውን ለመሸጥ የሚያደርጉት እንደሆነ ይታመናል። የኒውዮርክ ታይምስዋ ሱዛን ክሬግ
በአንድ ወቅት ከኒውዮርክ ታይምስ ጋር ባደረጉት ቃለ ምልልስ 200 ሚሊዮን ዶላር ሀብት እንዳላቸው ተናግረዋል። ከአስር ዓመት በኋላ 60 ደቂቃ ለተሰኘው የሲቢኤስ ቴሌቪዥን በሰጡት ቃለ መጠይቅ ደግሞ ወደ 1 ቢሊዮን ዶላር እንዳደገ ተናግረዋል።
ትራምፕ የንግድ ድርድር የሚያውቁ መሆናቸው ትኩረት እንዲያገኝ ያደረጉት ጥረት ስኬታማ ነበር። ስማቸውን ብቻ በመሸጥ በሚሊዮን የሚቆጠር ዶላር አግኝተዋል። ከስኬቱ ጀርባ ግን ብዙ ችግር ውስጥም ገብተዋል። ኩባንያዎቻቸው 6 ጊዜ መክሰራቸውን ለመንግስት ሪፖርት አድርገዋል። የቁማር መጫወቻ ካሲኖዎቻቸው ከስራው ተዘግተዋል። ትራምፕ ዲ አፐረንቲስ በተሰኘው የቴሌቪዥን ፕሮግራማቸው ማገገም ቻሉ።
Ladies and gentlemen, I am officially running.
ክብራትና ክብራን ለአሜሪካ ፕሬዝዳንትነት እንደምወዳደር በይፋ አስታውቃለሁ። ሀገራችንን መልሰን ታላቅ እናደርጋለን።
ጸጸት የማይሰማቸውና ቃላቸውን የማይመርጡት ትራምፕ አስተሳሰባቸው ሰዎችን ለሁለት የሚከፍልና ብሔራዊ ስሜት ያላቸው ናቸው። ትራምፕ ፍልሰተኞችን በተመለከተ ከተናገሩት
When Mexico sends its people
Mexico ሶቻን ወደዚህ ትልቅ መልካም የሆኑትን ሶች አይደለም የምትልከው። አደንዛጅ ጽ ያስገባሉ። ወንጀለኞችና አስገድዶ ደፋሮች ናቸው ይመስለኛል። አንዳንዶች ደግሞ መልካም ሶች ናቸው።
ትራምፕ ፕሬዝዳንት መረበሩበት ወቅት 3 ለጠቅላይ ፍርድ ቤት ዳኞችን ሾመዋል። እነዚህ ዳኞችም በፌደራል ደረጃ የነበረውን ጽንስ የማስወረድ መብት እንዲሻረርተዋል።
The US death toll now
በአሜሪካ የሞቱት ሶች ቁጥር አሁን ከ150 ሺህ አልፏል።
የሲኤንኤኑ ወልፍ ብሊትሰር ነበር በኮሮና ወረርሽኝ ወቅት። በእንደ አውሮፓውያን አቆጣጠር 2020 መጀመሪያ ላይ የነበረው የኮሮና ወረርሽኝ ትራምፕን እንደ መሪ የፈተነ ነበር። ሕይወት አድን ክትባት በአስቸኳይ እንዲበለጽግ አደረጉ። ግን ደግሞ የሳይንስ ሰዎች ዕቃ አንጥቶ የሚያጥበውን ፈሳሽ ቫይረሱን ለመግደር ለክትባትነት ቢያጠኑት የሚል ሐሳብ አቀረቡ። 9 ሚሊዮን አሜሪካውያን በበሽታው በተያዙበትና ከ230 ሺህ በላይ በሞቱበት ወቅት በተደረገው ምርጫ አሜሪካ ጆ ባይደንን ለፕሬዝዳንትነት መረጠች። ከስልጣን ስንብት ማግስት ትራምፕ በርካታ የወንጀል ክስ ቀረበባቸው። በፍርድ ቤት ጥፋተኛ የተባሉ የመጀመሪያው የቀድሞ ፕሬዝዳንት ሆኑ። ነገር ግን ከመቼውም ጊዜ በበለጠ በህዝብ ዘንድ ታወቁ። በዚህ ዓመት ከሁለት ግድያ ሙከራዎች ማምለጣቸው ከደጋፊዎቻቸው ጋር ይበልጥ አቀራረባቸው። የፔንሲልቬኒያዋ ፓም ስሚዝ ከነዚህ አንዱ ናቸው።
God has a plan for Trump.
አምላክ ለትራምፕ ያሰበው ነገር አለ። ላንዳች አይነት አላማና ምክንያት ነው የተረፉት። ተስፋ አለኝ። ይህም 47ኛው የአሜሪካ ፕሬዝዳንት ለመሆን ነው።
ዶናልድ ትራምፕ ወደ ፖለቲካው መስክ ብቅ ካሉ በኋላ የሀገሪቱ ፖለቲካ ተቀይሯል። ዲ አርት ኦፍ ዘ ካምባክ የሚለውንና ከወደቁበት ስለመነሳት የሚተርከውን መጽሐፍ ከሌላ ጸሐፊ ጋር በጋራ ያሳተሙት ትራምፕ አሁን ደግሞ ምናልባትም ወዳለሙት ሁኔታ ተመልሶ የመምጣትን ትልቅ የአሜሪካ ታሪክ እየጻፉ ይሆናል። ቲና ትሪን ለላከችው ዘገባ እንግዲህ ለነኝ ዋሽንግተን ዲሲ።
ለምሽቱ ያዝናቸው የጋቢና መሰናዳዎች ይህን ይመስሉ ነበር። በሚቀጥለው ሳምንት በሌሎች ወጣቶችን የሚመለከቱ ርዕሰ ጉዳዮች ዳግም እንገናኛለን። እስከዛው አስተያየቶቻችሁን @voaamharic እና #voaamharic በማለት አድርሱን። ሰላም ነው።